ዶክተር ዮናስ በመክንያትነት የሚፈረጁትን ዘራረግ የመወረስ እድል መኖሩን ገልጠዋል። ይሄ የማንነት ጉዳይ በእንዲህ ያለው ህመም ሁኔታ በሚፈረጅበት ጊዜ ብቻም ሳይሆን ማንነት በራሱ የብዙ ነገሮች ቅንብር ወይም ውህድ ቅመም እንደመሆኑ አስተሳሰብን፣ አመለካከትን፣ ስሜትን፣ ጠባይን የሚጨምር እንደመሆኑ አካባቢ ለዚህ ሊያዋጣ የሚችለው ነገር አለ ወይ? አንድ ሰው የሚያድግበት አካባቢ በቤት ውስጥ በተረበሸ ሁኔታ ውስጥ የሚያድግ ልጅ ወይ የሌሎች ተጽዕኖ እዚህ ላይ የሚኖራቸው ሚና ይኖር ይሆን?
አዎ፣ ባዮሳይኮሶሻል ሞዴል ይባላል። ማለትም በተፈጥሮ በዘር የሚተላለፈው አለ፣ እንደገና ስነ ልቡናዊ አለ፣ እንደገና ሶሻል አለ። እና አንዳንድ ጊዜ አንቲ ሶሻል ፐርሶናሊቲ ያላቸው ሰዎች ቤተሰብ ውስጥም ወይም ጎረቤትም ያንን ግለሰብ ከልጅነቱ ጀምሮ እያዋከበ፣ እያዋረደ፣ እየዘለፈ፣ ክብሩን እየናቀ፣ እያጥላላ በተለያየ ምክንያት ለብዙ ዓመት እንደዛ ሁኔታ ሲያድግ በዛ ላይ የማመጽነት ሊያሳይ ይችላል። ይህነት ህብረተሰብ ላይ ከፍተኛ ቁርሾና ቂም ገና በትንሽነትም ሊታይ ይችላል። ነገር ግን በልጅነት ሰው ብዙ መመዘን ስለማይችል ቁርሾ በልጅነት ይጀምርና እየተብላላ ሊይዝ ይችላል። ከዛ በኋላ ግለሰቡ ንብረት ማጥፋት፣ ሌላው ሰው በሐሰት መወንጀል፣ ያለምንም ቅሬታ እንዲህ ማድረግ የመንፈስ እርካታ ሊሰጠው ይችላል። ነገር ግን መጠንቀቅ ያለበት አልፎ አልፎ አንዳንድ ሰው ምንድን ሊል ይችላል። ዋናው ነጥብ በጠቅላላው ምልክቶቹ በሙሉ ማየት ያስፈልጋል።
ጤነኛ ሰዎች እድል ሲያገኙ ሌሎችን የጎዱበት ሁኔታ ልናይ እንችላለን። የግድ የዚህ ህመም ወይም የዚህ ማንነት ነጸብራቅ ሆኖ መወሰድ የለበትም ሙሉ ሳይታይ ነው የሚሉን።
ልክ ነው፣ ትክክል። ለምሳሌ አሁን ብዙ ጥናቶች አሉ። ፕሮፌሰር አይፈርት ባሉ ቻፕማን ዩኒቨርሲቲ ያሉ ስነ ልቦና አዋቂ እንዳጠኑት ሰው ከመጠን በላይ ሲናደድ ነገሮችን ትንሽ አዛብቶ የማየት አዝማሚያ ሊኖረው ይችላል። እና ከመጠን በላይ ሰው ሲናደድ ትንሽም አጋኖ ሌላውን ሊወነጅል ይችላል የሚል ስነ ልቦና ምርምር አላቸው። እና ይሄ ሊኖር ይችላል። ነገር ግን ይሄ አንቲ ሶሻል የሚባሉት ለምሳሌ እንደው 10 መመዘኛ ካለ 10ኑንም እንደው ጨርግደው ነው ያሟሉት። ያ እንደዛ አይነቶቹን በጣም አደገኞች ናቸው። በእነሱ ለህብረተሰብ አንዳንዶቹ ብዙ ቲዮሪ አለ። ህብረተሰቡን ለመበቀል ምንም ወንጀል ያልሰራን
ንጹሐንን
እንዲሁ ባገኙበት ማሰቃየት፣ እንደዚያን ነገር የማድረግ አዝማሚያ አላቸው እነዚህ አንቲ ሶሻሎች የሚባሉት።
ይሄ እድል ሲያገኙ ይሄን በጤንነት ሊፈረጅ የማይችል ስነ ምግባር የሚያሳዩ እድል ባገኙ ቁጥር ያለምንም ጸጸትና ሀፍረት ሌሎችን ከመጉዳት የማይመለስ ጠባይ ማንነት ያላቸው ሰዎች እድል ሲያገኙ፣ ስልጣን ላይ ሲመጡ፣ በታሪክም የምናውቃቸውን ትልልቆቹን ከግምት ማስገባት ይቻላል። እድሉ የሰጣቸውን ያህል የጥፋቱ መጠን ሊሰፋ የሚችልበት በግለሰቦች መሆን ይቀርና በህዝብም ላይ በደል ማድረስ የሚችሉበት እድል የሚያገኙበት ቦታ ድረስ የሚደርሱበት በዛ ደረጃስ ሊዘልቅ ይችላል። የማጥፋትም የማልማትም እድሉ ሲኖራቸው፣ ጉልበት ሲኖራቸው፣ ሰዎች የሚከተሉት መንገድ ላይ ያን ተጽዕኖ ይዘው መሄድ ይችላሉ።
አዎ፣ እንግዲህ ይሄ እንደ ማንኛውም አንዳንድ የታሪክ መጽሐፍ ሳነብ ሂትለር ለምሳሌ የጀርመኑ መሪ አንቲ ሶሻል ፐርሶናሊቲ ነበረው ይላሉ። ምክንያቱም ህጻናት፣ ሽማግሌ ያለምንም ጸጸት መግደል፣ ገና ወደ ስልጣን ሊወጣ ሲል ራሱ ጓደኞቹን መጀመሪያ የተወሰኑ ሰዎች አብረውት ነበሩ፣ አብረውት እሱን ተባብረው ተሸክመው ስልጣን ላይ ያወጡትን ያለምንም ርኅራሄ በጭካኔ በተኙበት እንደዚህ እንዲገደሉ ያደረጋቸው አሉ። ብዙ ሰው ሲገድል ያለምንም ቅሬታ ነው የሚሉት አነጋገር ኮልድ ብላድድ፣
በጭካኔ
ስሜት ነገሮችን የማድረግ እና ደግሞ የውሸቱ ፕሮፓጋንዳ እጅግ ከመጠን ያለፈ እና አሁን እሱ በእርግጥ አንዳንድ ያደረጋቸውን ነገሮች እና ክራይቴሪያውን ስታይ ይመስላል። ለነገሩ ጸጸት ከሌለ እና ጭካኔ ካለ ለስልጣን ሽሚያው ጠቅሞታል። ምናልባት ቶሎ ቶሎ ጠላቶቹን አላግባብ ለመግደል ሌላው ጤነኛ ሰው ወይ በህጋዊ መንገድ ወይም መስመሩን ተከትሎ ግድያን ሳይኖር በስነ ስርዓት ሀሳብ አንሸራሽሮ ምናልባት ለመጣል የሚያስብ ይሆናል። እሱ ግን በዴሞክራሲውን ተጠቅሞ ስልጣን ያዘ። ከዛ በኋላ የምርጫውን ስርዓት ድራሹን አጠፋው። ማንኛውም በተለይ አይሁዶችን ጻናት ሽማግሌ ሳይል እሱ ሀሳብ ሁሉንም ለመጨረስ ነበረ እና ያን ሰዎች ያዩት ምናልባት ሂትለር አንቲ ሶሻል ፐርሶናሊቲ ዲስኦርደር ነበረው የሚለው አሉ። እንግዲህ ችግሩ እንደዚህ አይነት ሰዎች እኮ ለሕክምና አይመጡም። አንድ አደጋ ካልመጣ ለምሳሌ ሂትለር ስልጣን ከመያዝ በፊት ሰው ቢገል ይታሰራል። ከዛ ሲታሰር ምናልባት በህመም ነው ብሎ ሊመረመር ይችል ነበር። ግን አንዴ ስልጣን ከያዘ በኋላ እንግዲህ ምኒልክ እንዳሉት እንደምንም ብለ ንጉሱን ነው እንደምንም ብሎ ንጉስ ሆነ። ከዛ በኋላ ያደረጋቸው ነገሮች የስልጣኔ እምብርት በሆነችው አውሮፓ መሀል ያሳየው ጭካኔ ተወዳዳሪ የለ።
ሌሎችን የማስተባበር ችሎታቸውም አስገራሚ ነው። ምናልባትም ሂትለርን መሰል ሰዎች አንታይ ሶሻል ፐርሶናሊቲ ዲስኦርደር ያለባቸው ከሆኑ በዚህ የማንነት ሁኔታ ውስጥ ካሉ እንዴት ነው ሌሎች ላይ ተጽዕኖ የሚያሳድሩት? የኃይላቸው ምንጭ ነው ወይስ እንደው ሌሎችንም በተለየ መንገድ የነሱን ስሜት እንዲገዙ የማድረግ አቅምስ አላቸው ይሆን? ከዚህ ጠባይ ጋር አብሮ የሚመጣ
ያዳድ ስለ ጽሁፎች ላይ እንግዲህ ማወቅ ያለብህ ይሄ ችግር ያላቸው ሰዎች ብዙዎቹ ወንጀል ሰርተው ይህን በየእስር ቤቱ ናቸው ወይም ተሰቅለዋል፣ እንደዚህ ነው። አንዳንዶቹ ፋክሶላቸው ወደ ላይ የሚወጡት ግን ወደ ስልጣን እነሱ ካሪዝማቲክ ናቸው ይባላል። በጣም ሌላው የመማረክ አነጋገር ራሱ እንዲሁ የሰውን ታሳቢያ ከመጠን በላይ መመሰጥ እና እንደዛ ደግሞ ሲያደርጉ ዋሽተውም ቀባጅረውም ገለውም አጭበርብረውም ሊሆን ይችላል ያው በዚህ በተፈጥሯቸው። እና ሂትለር እንደዛ ነበር ይላሉ። በጣም ካሪዝማቲክ እና በእርግጥም ነገሮችን የማቀነባበር ችሎታም ነበረው። ያ ሁሉ ተደማምሮ ነው እንትን ያለው። ዋናው እንግዲህ ያው ለሌላው ሰው አብረውት ላሉት ለስራ ባልደረቦቹም ራሱ ደንታቢስ እና ጨካኝ ነበር ይባላል። እና ሪስክም ይወስዳሉ። በጣም ሌላው ሰው የማያስበውን ነገር እንድ ቦታ ላይ እንደዚህ ሪስክ ለመውሰድ ወደኋላ
ይደፍራሉ።
እና ስለዚህ ብዙዎቹ በየእስር ቤቱ ሊገቡ ይችላሉ። አልፎ አልፎ ተሳክቶላቸው ወደ ላይ የወጡት ደግሞ ይሄ ሪስክ የመውሰዱ አንዳንዴ ለጊዜውም ቢሆን ይጠቅማቸዋል፣ ድል ሊቀናጁ ይችላሉ። ግጥ ሂትለር አሁን እንዳየኸው መጀመሪያ ላይ ሌላ ሁሉ የማያስበውን ነገር ነው ያደረገው። ጤነኛ ሰው በማያስበው መንገድ ጎረቤቶቹ ምንም እያንከራተ ነው ወደዛ ሄደው እና ይሄ ሌሎች አልጠበቁም። እንደዚህ አይነት ነገር ከሰው ልጅ ላይ በዛ ደረጃ ይኖራል ብለው አልጠበቁም። እንደ ቻምበርሊን አይነት የእንግሊዝ መሪዎች እንግዲህ በዛ ነው የሚተቹት። እና ይሄ እንዳልኩ እነዚህ አይነት ሰዎች በየእስር ቤቱ ነው የሚኖሩት። ብዙ ጊዜ ወንጀል ሰርተው አልፎ አልፎ ግን ተሳክቶላቸው ወደ ላይ ሲወጡ ብዙ
ጉዳት ሊያደርሱ ይችላሉ። አድማጮች፣ ከፕሮፌሰር ዮናስ እንዳለገዳ ጋር የጀመርነው ውይይት አልተቋጨም። የመጨረሻውን ክፍል በሚቀጥለው ፕሮግራማችን እናቀርባለን።